ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት 27 2016 ዓ.ም መሰናዶ ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ ማለት እንወዳለን። ለምሽት ያዝናቸው ዘገባዎችን አስተዋውቃችሁ፣ የጸጥታ ችግሩ የአመት በዓል ገበያ ዋጋ ንረቱን እያባባሰ ነው ሲሉ ሸማቾችና ነጋዴዎች ተናግረዋል። በሌላ በኩል በግጭት ምክንያት ለአመት በዓል ወደ ቤተሰብ መጓዝ አልቻልንም ያሉ የአማራ ክልል ተወላጆችንም አነጋግረናል። ሌሎች መሰናዶችም አሉን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በመከወን፣ ቆንጅት ታዬ በዋና አዘጋጅነት ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን አብራችን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ ድረገጽ ላይ እንድትከታተሉ እንጋብዛለን። አዳመት የሚሸቱ ሙዚቃዎችንም ይዘናል። በቅድሚያ ግን የምናልፈው ከዓለም ዙሪያ ወደተሰባሰቡ ዜናዎች ነው።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሊባኖስ ሚሊሻ ቡድን ሄዝቦላህ ዛሬ ቅዳሜ ከ60 በላይ ሮኬቶችን ወደ እስራኤል ጦር ሰፈር መተኮሱን ገልጿል። የሚሳኤሉ ጥቃት በሳምንቱ መጀመሪያ ላይ ለተገደሉትና ከመሪዎቹ አንዱ ለሆኑት ሳሌህ አልአሩሪ የተሰጠ የመጀመሪያው ምላሽ ነበር ሲል ሄዝቦላህ በመግለጫው አስታውቋል። ሄዝቦላህ አሩሪን ለገደለው ጥቃት እስራኤል ተጠያቂ ናት ብሎ ቢያምንም እስራኤል ግን ኃላፊነቱን አልወሰደችም። የሊባኖስ ታጣቂዎች ቡድን መሪ ለጥቃቱ አጸፋዊ እርምጃ መወሰድ ይኖርበታል ሲሉ ትናንት አርብ ተናግረው ነበር። ስለዚህ አሳሳቢ ጥሰት ዝም ማለት አንችልም ሲሉ የቡድኑ መሪ ሐሰን ናስራላህ መናገራቸውን አሶሲየትድ ፕሬስ ዘግቧል። ናስራላህ አጸፋውን ከመመለስ ይልቅ ዝም ማለት የሚያስከፍለው ዋጋ እጅግ የላቀ ነው ማለታቸውም በዘገባው ተጠቅሷል። እስራኤል ኃላፊነቱን በቀጥታ ባትቀበልም ሐማስና የአካባቢው የጸጥታ ባለስልጣናት ሳሌህ አልአሩሪ የገደለው የእስራኤል ሰው አልባ አውሮፕላን ጥቃት ነው ብለዋል። ኢዝቦላ ልክ እንደ ሐማስ በኢራን የሚደገፍ ታጣቂ ቡድን ሲሆን በዩናይትድ ስቴትስ እና ሌሎች በአሸባሪነት የተፈረጀ ነው። የእስራኤል እና የሐማስ ጦርነት ከጀመረበት ጥቅምት ወር አንስቶ ኢዝቦላ በእስራኤል እና በሰሜናዊ ድንበር አቅጣጫ ሮኬቶችን እንደሚተኩስ ተዘግቧል። ይህ በእንዲህ እንዳለ እስራኤል ዛሬ ቅዳሜ ማለዳው ላይ በደቡባዊ ጋዛ ራፋህ እና ካን ዩኒስ ከተሞች ላይ ጥቃት አድርሳለች። የእስራኤል ባለስልጣናት ባዘዙት መሰረት በመቶ ሺዎች የሚቆጠሩ ፍልስጤማውያን አካባቢያቸውን ለቀው ከድብደባው ለማምለጥ ወደ ደቡብ ጋዛ ለመሸሽ ቢሞክሩም ውጊያው እዚያም የተከተላቸው መሆኑ ተመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ማርቲን ግሪፍትስ አብዛኛው የጋዛን ክፍል ወደ ፍርስራሽነት የቀየረውና ትልቅ የሰብአዊ ቀውስ በመፍጠር ለሶስት ወራት የዘለቀውን ጦርነት ተከትሎ መላው የፍልስጤም ግዛት ለመኖሪያነት የማይመች ሆኗል ሲሉ ትናንት አርብ አስጠንቅቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2020 የተሸነፉበትን ምርጫ ለመቀልበስ አድርገዋል በተባለው ጥረት የቀረበባቸውን ክስ ተከትሎ እንደ አውሮፓ አቆጣጠር በ2024 ከሚደረገው የፕሬዝደንታዊ ምርጫ ውድድር ስለመታገድ አለመታገዳቸው ውሳኔ የሚሰጥ መሆኑን ትናንት አርብ አስታውቋል። ትራምፕ እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ወይም ካፒቶል ላይ በተፈጸመው ጥቃት በነበራቸው ሚና የተነሳ በቅድመ ምርጫ ውድድር መሳተፍ አይችሉም ሲል የኮሎራዶ ክፍለ ግዛት ጠቅላይ ፍርድ ቤት 4-3 በሆነ ድምጽ የወሰነው ባለፈው ወር ነበር። ትራምፕ ይህን ውሳኔ በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ብለዋል። ጠቅላይ ፍርድ ቤቱም የትራምፕን ይግባኝ ተገቢነት ተቀብሎ ጉዳዩን በመጪው የካቲት የሚመለከተው መሆኑን አስታውቋል። ጠቅላይ ፍርድ ቤቱ ለኮሎራዶ ጠቅላይ ፍርድ ቤት የውሳኔ መሰረት የሆነውና በ14ኛው ህገ መንግስት ማሻሻያ በአመጽ የተሳተፉ ሰዎችን የመንግስት ስልጣን እንዳይዙ የሚከለክለውን ድንጋጌ ትርጉምና መነሻን ለመጀመሪያ ጊዜ እንደሚመረምር ተመልክቷል። ትራምፕ በሜን ክፍለ ግዛት በዲሞክራቱ የምርጫ ኃላፊ ሼና ቤሎስ የተላለፈባቸውን ተመሳሳይ ውሳኔ ለዚያው ክፍለ ግዛት በተናጥል ይግባኝ ጠይቀዋል። ሁለቱም የኮሎራዶና የሜን ውሳኔዎች ይግባኙ በውሳኔው እስኪጠናቀቅ ድረስ ባሉበት እንደሚቆዩ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት ድርጅት የምጣኔ ሀብት ባለሙያዎች እንደ አውሮፓ አቆጣጠር በ2024 የዓለም ኢኮኖሚ እድገት ወደ 2.4 በመቶ ዝቅ በማለት በ2023 ከነበረበት 2.7 በመቶ እንደሚቀንስ ተንብየዋል። ይህ መቀዛቀዝ በኮቪድ-19 ቀጣይ የማገገሚያ ፈተናዎች፣ የአየር ንብረት ጉዳዮችና የመልክዓ ምድራዊ ወይም ጂኦፖለቲካል ውጥረቶች ምክንያት መሆኑንም ባለሙያዎቹ ገልጸዋል። በመጨረሻም የሩሲያ አየር መከላከያ ክራይሚያ ውስጥ ዛሬ ቅዳሜ ጧት በዩክሬን የሚመሩ ሚሳኤሎችን በመጥለፍ ማውደሙን አስታወቀ። በተጨማሪም የአየር መከላከያ ክፍሎች በክራይሚያ ባህረ ገብ መሬትና በጥቁር ባህር ምዕራባዊ ክፍል ላይ ትናንት አርብ ምሽቱን በፈጸሟቸው ተከታታይ ጥቃቶች ሰው አልባ አውሮፕላኖችን መተው መጣላቸውን ተዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በዚህ ዓመት በክራይሚያ ባህረ ገብ መሬትና በሩሲያ ድንበር ክልሎች ውስጥ ተጨማሪ ኢላማዎችን ለመምታት መዛታቸው በመጪው መጋቢት የሩሲያ ፕሬዝደንት በመሆን እንደገና ለመመረጥ የሚያስቡት ፕሬዝደንት ቭላድሚር ፑቲንን አስደንግጧቸው እንደነበረ ተነግሯል። ይህ በእንዲህ እንዳለ የብሪታንያ የመከላከያ ሚኒስትር ዛሬ ቅዳሜ ኤክስ ላይ ባሰፈረው መረጃ ሩሲያ ዩክሬን ውስጥ በየቀኑ የሚደርስባት ጉዳት ካለፈው ዓመት ጋር ሲነጻጸር በ300 ያህል ጨምሯል ብለዋል። ጉዳቱ አሁን ባለው መጠን ከቀጠለ ሩሲያ በዓመቱ መጨረሻ በዩክሬን ጦርነት ከግማሽ ሚሊየን የሚበልጡ ሰዎች ሊሞቱና ሊቆስሉባት ይችላሉ ሲል የሚኒስቴሩ መግለጫ አመልክቷል። የብሪታንያው ሚኒስቴር በንጽጽር ባወጣው መረጃ እንደ አውሮፓውያኑ አቆጣጠር ከ1979 እስከ 1989 ባለው ጊዜ አፍጋኒስታን ውስጥ 70,000 የሚሆኑ የሶቪየት ህብረት ተዋጊዎች ሰለባ ሆነዋል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ከዓለም ዙሪያ ለተጠናቀሩ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 27 2016 ዓ.ም የገና በዓል ዋዜማ መሰናዶ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ቆንጅታዬ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን በመከወን አብረናችሁ እናመሻለን። እናንተም ወዳመቱን ደስ እያላችሁ ከኛ ጋር ታመሹ ዘንድ በአክብሮት እንጋብዛለን። በቅድመ ወደ ያዝነው አብይ ርዕስ እንሻገር። የጸጥታ ችግሩ የዓመት በዓል ገበያ ዋጋ ንረቱን ማባባሱን ሸማቾችና ነጋዴዎች ተናገሩ። በኢትዮጵያ ባለው የጸጥታ ችግር ምክንያት የዓመት በዓል ግብአቶች ዋጋ ንሮብናል ሲሉ ነገ እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች አጋርተውናል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብአት እንዳይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን የተናገሩት በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። ኬኔዲ አባተ ከአዲስ አበባ ያስተላለፈው ዘገባ ዝርዝሩን ይዟል።
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብአት የለም። ያው መንገዶችም ሁሉም ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው እና መግዛትም አልቻልንም። ያው የሚጠሩትን ያው እንደምታዩት ነው። ትንሹ በቃ 20 ቤት ነው የሚጠራው። ከፍ ያለው ደግሞ እስከ 30-35-25 ነው የሚባሉት። ከባድ ነው በጣም። ጤፋውን 15,000 እየተባለ 14,500 ነው እና ይህም በጣም ከባድ ነው። ምንድን ነው ስንላቸው መንገድ የለም ግብአት የለም የሚሉት የሁሉም ምክንያት ይሄ ነው።
የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል።
ያው አንዳንድ መንገድ ላይ ችግር አለ። በመጣበት ሰዓት መኪና ይቆማል። በመንገድ ላይ መኪና የሆነ ይቀጠላል። ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ። ከመንገድ መዘጋቱ አንጻር እና መንገድ ያው ባዛ ያገኘው በእንስሳት ላይ በጣም ኃይለኛ ጉዳት እየደረሰ ነው። ወጭ ፍየሎች በመኪና ላይ 3 ቀን 4 ቀን እያደረሱ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈትና ያለው ነገር መረጋጋት አለበት።
መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብአቶችን እየሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያው ሁኔታ እንዴት ገልጻለች?
እንቁላል 15 ብር ነው። ሽንኩርት 150 ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጠን ግን ኑሮ ያው በጣም ጭማሪ አለ። በቃ ይስተካከል ብዬ ገምታለሁ እኔ እንደኔ ማለት ነው። እና ለሀገርም ያው ካለው አንጻር አሁን መኪና የለም ይሏል እናምን በየርትበት ማለት ነው። በየመውጫው ላይ ለሀገርም ሆነ በየበቃ በበሩ ላይ አዲስ አበባ ብቻ ነው። በቃ ሰላም እግዚአብሔር ይመስገን።
ወይዘሮ አማረች ዘውዴንም በበዓል ገበያ ላይ ነው ያገኘናቸው።
በአጠቃላይ መንግስት የገበያው ሁኔታ እንዲህ ወደ ላይ የወጣው ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ግን ውስጡን ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረሰው ነገር እንኳን በአቅሙ ለመግዛት በጣም የከበደ ሁኔታዎች ናቸውና ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ ማመት ባት 150 ብሉም ሰው ይገዛል፣ ምንም ማረግ አይችልም። ግን ይሄንን ለማውረድ በየአከባቢው በየቀበሌው በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ማለት ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎቹን አግኝቶ አሁን ይሄ ራስ አጋጣሚ ነው ይሄ ለኔ።
አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ።
እንቅስቃሴው ቀዝቃዛ ነው፣ ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው በጣም ያው ሰውም አቁሙም ደክሟል። ያው እዚያን ዝም ብለን ያው እንትን ያለ ነው እንጂ ብዙም ያስደስት አይደለም። ግን እግዚአብሔር ይመስገን ያው ይሄ ግርግሩ ነው እንጂ በየዙራ ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆኖ አሁን አንድ ሽንኩርት ይኸው 120 ብር ነው። ዛሬ 120 ብር ሽንኩርት ገዝቶ እንዴት አሁን እዚህ ከዶሮ ጋር ይበላል? ሁሉ ነገር በቃ አሁን ይሄን እቺ 1 ኪሎ 130 ገዝቶ እኛ ጋር 4000 ብር ቀምስ እንዴት ይገዛል ዛሬ? ሶ ሽንኩርት ቻሮብት ላይ መሬት ላይ በስብሶ ላይ ያሉ ነው፣ ግን እዚህ 130 ብር እየተሸጠ ነው። ይሄ ምንድነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አበሻ ልብስ በፊት በዚህ ሰዓት ትዕዛዝ ልብስ አለ ለጥንቀት ያለው ነው ቀምስ ብሎ በቃ ያለው የሌለው ረብራ አድርጎ ነው የሚለበስ። ግን ዛሬ ያው ቀን እንደውም ከጎበዝ ነው አንድ ቀምስ የምንሸጠው ነው። ለዛም 100 ብር ጥቅም ነው 200 ብር ጥቅም እና ይሄ ያው አገሩ ሰላም አለማኖሩ ነው እንጂ ሌላ አይደለም።
አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ።
አሁን እንግዲህ መንግስት እንግዲህ መፍትሄ ቢሰጥ መንገዶችን እንዲያስከፍት እና አንዳንድ እነዚህ ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግብአቱ ይኖራል፣ ከዛ ያው ሰው በሚፈልገው መሸመት ይችል ነበር። አሁን ግን በዚህ ከሆነ ከቀጠለ ያው እንደምታዩት ባዶ ነው ሜዳው። እንግዲህ በግም የለም ፍየልም የለም የተወሰኑ ቀድሞ የገቡ ምናምን ያሉት እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ፣ በድርድር በሰላም ቢፈታ ጥሩ ነበር። ለህዝቡ በተለይ ለድሃው ህብረተሰብ
ብንስማማ ሁሉ ነገር መንገዱ ቢከፈት እንደዚህ ኑሮ አይወደድም። በየዙራ ላይ አሁን ሰሞኑ ራስ ወደ እኛ ደቡብ መስማድ ላይ ሲመጣ ብዙ መኪና ወደ አዋሽ አካባቢ ብዙ መኪና ራስ ተቃጥሏል አሉ። ይሄ ምንድን ነው? ይሄም ያው ነው ያው ጭማሪ። አሁን ኑሮ ጉስቁልን አድርጎ እንደዚህ ነው እንጂ ሰላም ድሮ ሰላም ያለን ሰዓት እኮ እኛ አባሻ ልብስ እኮ ታዋቂ ሆነና እኛ እንግዲህ ደግሞ መንግስትን ደግሞ እንደምንም ብሎ በቃ መላ ፈጥሮ በቃ ህዝቡን እንዲስማማ ማድረግ የምችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክሉ።
ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰውኛ ካሰብነው ህጻናት እንዳይሞቱ፣ አዛውንቶች እንዳይጎዱ፣ እናቶች እንዳይጎዱ፣ ህጻናቶች እንዳይራቡ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንዲወርድ ነው የምመኝ።
ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ፣ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ፣ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን።
የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብአቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። የታሰሰ 7/2016 ዓ.ም የገና ዋዜማ መሰናዷችን ይቀጥላል። የገና በዓል እንግዲህ መንፈሳዊ በዓል ነው። የኢየሱስ ክርስቶስ የልደት በዓል ነው። ይህንን በተመለከተ ከተለያዩ ሃይማኖቶች የተጣጡ መዝሙሮችን በቀጣይ እንሰማለን። ኦርቶዶክስ ተዋህዶ መዝሙር ከዛም የካቶሊክ አብያተ ክርስቲያናት መዝሙር እና የፕሮቴስታንት አብያተ ክርስቲያናት መዝሙር ነበር። ወደ ቀጣዩ ዘገባ ደግሞ እንሻገር። በግጭቱ ምክንያት ለአመት በዓል ወደ ቤተ መጓዝ አልቻለም ሲሉ የአማራ ክልል ተወላጆች ተናገሩ። በአማራ ክልል ያለውን የጸጥታ ችግር ተከትሎ የተከሰተው የአንዳንድ መንገዶች መዘጋት በተለያዩ የሀገሪቱ አካባቢዎች የሚኖሩ የቤተሰብ አባላትን በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገርናቸው የክልሉ ተወላጆች ነግረውናል። 2016 ዓ.ም ተመረጠ ከገባው ለሁለተኛ ጊዜ በዓልን ኮላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ተቆሟል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የትራንስፖርት ማህበር ፕሬዝዳንት አቶ ብርሃነ ዘሩ በተለይም በጎጃም መስመር አገልግሎት አለመጀመሩን አረጋግጠውልናል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማሉሌ ለወትሮው በአላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ አበባም በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንደሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በአላት ሞሮ ሄድ ነበር። እዚህ ያሳለፍኩት ባል ተዛ ይለኝና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦች ጋር ነው ማሳለፍ በአልና ከዛ እዚህ ያሳለፍኩት የነበረው በአልን እውነት ለምናገር ደስተኛ ነበርኩኝ። እንግዲህ እግዚአብሔር ተፈቀደ ሰላም ሲሆን ይሄዳል።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት እንጂ በባስ ነበር የምንሄደው። ጥሩ ነበር እሱ። በስኩል ይብስ ነበር የምሄደው። በፕሌን ሊሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሄጄ እኔ ደብረ ማርቆስ ነው እንደነገርኩሽ የምኖረው። ባህር ዳር ሄጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላዋ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
ባህልን ከቤተሰብ ጋር ነበር ማከብረው። ዘንድሮ ያው በሰላም ጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው ማከብረው። እዚህ አዲስ አበባ ምንድነው እዚህ ነው ማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር ምናከብረው። ግን ትራንስፖርትም ስለሌለ ያው እዛ አካባቢ ሰላም ስለሌለ ጥሩ ስላልሆነ እዚሁ ከብረው።
ከነሐሴ 2015 ዓ.ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዥ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹትና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት አራት ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮ በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣነው አገር ቤት ያለው በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መልሳለሁ ብዬ አስቤ ነበረ። ግን እንደጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ አልሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ። እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ነው። እዛ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ከብደኛል ከኢኮኖሚ አንጻር።
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የየብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
እየወጡ ነው። ከዚህ ከራምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊክሲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሩ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የሥራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው።
አርማጮቻችን መሰናዷችን ይቀጥላል። አባችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ወደ አብዱርኪያር ዜማ ነው የምናልፈው። ተመልሰን እንመጣለን።
Let it go.
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ታህሳስ 7/2016 የገና ወይም የልደት በዓል ዋዜማን መሰናዷችን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የኢየሱስ ክርስቶስ ልደት ገና በላሊበላ ከተማ በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቋል። ከንቲባው ምእመናን ከጸጥታ ስጋት ነጻ ሆነው በዓሉን እንዲያከብሩ የሚያስችል ዝግጅት መደረጉን፣ የኢንተርኔት አገልግሎት እንደሚኖር እንዲሁም ደግሞ የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጿል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደቀድሞ በዓሉ በድምቀት ይከበራል ብለው እንደማያምኑ ለአሜሪካ ድምጽ አስተያየታቸውን ሰጡ የአካባቢው ነዋሪዎች ተናግረዋል። ምስፍን አራጌ ዘገባለሁ።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተጠርቋል። እንደ ከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንዳብይና 6 ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉ ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የየብስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል።
ሆቴሎች ኢንተርኔት እንዲለቀቅላቸው የላይቭ ስርጭት እንዲደረግ ይሄን የሚያስተባብር ኃይል አለ። ይሄ ኦሬዲ ስራው ተጀምሯል። ኢንተርኔቱን ተለቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። 6 በሮች ተለይተው የእንግዳ መውጫና መግቢያ በሮች በእነዚህ የጥብ የሚያጡ እንግዳ የሚያስተናግዱ ወጣቶች ይሄን የሚያስተናግዱበት ሎጂስቲክ የማሟላት ስራና ሰው የማስተማራ ስራ ምንም ተሞስት አልቋል። ከጤና ጋር በተያያዘ የድንገተኛ ችግር የሚገጥማቸው ይሄን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገው ሎጂስቲክ ተሟልቷል። ይሄን እንግዲህ የክልል መንግስትም በልዩነት በዚህ ጉዳይ ላይ ለማገዝ ዝግጁ ሆኖ የመዳኒትና የፋይናንስ አቅርቦትም አቅርቦልናል።
ከላሊበላ ከተማ 60 ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ኗሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል።
አካባቢው አገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደና በየአመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በዓሉ ተጠብቆ ችግር ይፈጠራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ።
ከንቲባ ወንድምነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል።
ይህ ማለት እንደሚታወቀው የሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብረዋል፣ በዓሉ የሚከባከባን ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህን ፕሮግራም ፋሲሊቴት የማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅሙ በፈቀደ መልኩ ለመስራት የራሱን ዝግጅት እያደረገና ስራዎችን ለመስራት የሀገር መከላከያ ሰራዊትን ጨምሮ ሌሎች የከተማው ጸጥታ መዋቅርና የአካባቢ የዙሪያ ወረዳው የጸጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶችና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት የገና በዓል በችግር ውስጥ ምን የምናከብረው ነው፣ ከፍተኛ ኢኮኖሚ ድቀት ውስጥ የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድቶ የበኩሉ ሚና ይወጣል ብለን እናምናለን። በዚህ ማስፈላጊ ዝግጅት እያደረገ ስለሆነ በዓሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረግ እንገኛለን።
የላሊበላ ከተማ ነዋሪ ሆኖ ሌላ አስተያየት ሰጪ ደግሞ መንግስት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል።
ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው። ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም፣ ተሳላሚዎቹ ማለት ነው። ይሄ ደግሞ ስሜቴ እንዲጎዳ አድርጎኛል።
የበዓል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደ ከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል።
ያው ቁጥር ማለፍ ሊኖር ይችላል፣ ነገር ግን እንግዳው ይመጣል የሚል እንትናለን። በረራን በተመለከተ ከባህር ዳር አዲስ ላሊበላ እና ከጎንደር ላሊበላ ጀምሯል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥን በተለይ አሁን ነገ ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባው። በተለመደው ልክ ነው ብለን ማለፍ አንችልም፣ ግን አሁንም አለ እግረኛ። በአዘጋጅናቸው የእግር ማጠቢያ ቦታዎች አሁን ስንንቀሳቀስ በጠበቅነው ልክ እንግዳው ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር።
ይሁን እንጂ የጋሸናውም ሆኑ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው እንደ እንደማያምኑ ነው ያስታወቁት። ኤልዛቤት አድማሱ የሚባሉ የአድሳዋ ከተማ ኗሪ ደግሞ ላሊበላ ላይ ተገኝተው በአሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ በተደጋጋሚ የሚደረግበት፣ በዚህም ለንጹሃን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ የዋሉበት፣ የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፈንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ። ፖለቲካና ሃይማኖታዊ በዓላት ለየቅልናቸው የሚሉት ከንቲባ ወንድምነው ደግሞ ምእመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል።
በዓል ከፖለቲካ ጋር የሚገናኝ ጉዳይ የለም። አሁን የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመምጣት ያሰበ ሰው ችግር ይገጥማል ብለን አናስብም።
የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊና ህዝባዊ በዓላት በሰላምና በደማቅ ስነስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱ መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
ከታተል ላይ የምትገኝ ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን 2016 ዓመተ ምህረት የገና ዋዜማ መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ በአውዳመት ወቅት በሁሉም ስቤት የማይጠፋ ሙዚቃ ነው የምንጋብዛችሁ። ማናልቦሽ ዲቦ አውዳመት ይቀጥላል። ተመልሰን መጥተናል። እንግዲህ የገና ወይም የልደት በዓል ዋዜማን በደስታና በፍቅር ያከበራችሁት ነው ብለን እናምናለን። እንድታከብሩ መልካም ምኞታችን ነው። በመቀጠል የምናልፈው ደግሞ ወደ መቀለ ነው። በመቀለ ሁለት ገጽታዎች አሉት የገና በዓል ድባብ። በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የገለጹ የመቀለ ከተማ ነዋሪዎች ቢሆንም ግን ተፈናቃዮች ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘው ነው አከለ ያስታወቁት። ሙልጌታ ጽባሃ ተከታዩን አድርሶናል።
ሸዊት ገብረትንሳኤ በመቀለ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበር የገለጸው ሸዊት በዓልንም በውጊያ መሃል ጭምር ማሳለፉን ያስታውሳል።
አንዳንዴ በጦርነቱ ተከብሯልክ የተዋጋክ ምናምን ተከብሯልክ አንዳንዴ ደግሞ ትንሽ አረፍትልና ባለው ነገር ለምሳሌ ዳቦ ምናምን ነበር ዘን እንትን ብለው አብዛኛው ጊዜ ዳቦ ታረጋለ ዳቦ በጆሊጂ ስኳር ምናምን አርገን ነበር የምታከብሩ ይዛኔን እንደዛ ነበር የምናከብሩ በራ ላይ ያለን ማለት ነው። ለምሳሌ 2014 የመስቀል በዓል በጦርነት ነበር ያከበርነው። ዛሬ መስቀል ምናምን ያልከም የምታከብሩ ጋባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ የሚበላ ብዙም የለም ግን በቃ በደስታን የምታከብሩ ይዛኔ ብዙም የቤተሰብ ናፍቆት አለ ብዙ ነገር ይችላል ከነ በደስታን የምታከብሩ ይዛኔ ማለት ነው።
ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞቹ ጋር እንደሚያከብረው ተናግሯል።
ሰላም ምን ያክል ትልቅ ነገር ነው አይተናል። ሰላም ሆነ ሲባል እኔ አላመንኩም ነበር ይዛኒ በቃ የሆነ ሰላም ሆነ ጦርነት የለም ሲባል በ24 በቃ እኔ አላመንኩም ነበር በቃ የሆነ ተጠራጠራለከ ውስጥ ጋር ከዛ አንድ ሳምንት ሁለት ሳምንት አንድ ወር ይለሲ ደግሞ ከጦርነት ወጥተክ እንደዚህ ትምህርት ምረክ ከቢስቦች ጋር ከጓደኞች ጋር መሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚህ ጦርነት ወጥቼ ወደ ይሄን ሰላም በመያቴ ምንም ቃላት የለኝም። ዩኒቨርሲቲና በዓል አሪፍ ነው ዛን ቀንም የሚቀርብልክ ነገርም አሪፍ ነው ከዩኒቨርሲቲው ማለት ነው። ከዛ አንጻር ደግሞ ከጓደኞችም እየከረም ሚት ጋሉ ከነሱ ጋር ሆነን አሪፍ ነው ተሳልፎ ግቢ ላይ ያሳልፋለ ከተማው ወጥተክ ምናምን አሪፍ አድርገን ተከብሮ።
በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ተካ ደግሞ ተከታዩን ብለዋል።
ጸገዴን ለነዳ በጽባነ ኩሮኒየርና
በጸገድ የነበርንበት ጊዜ በዓሉን በጥሩ አድርገና ከብር ነበር። በቤታችን በቀያችን በግ ወይም ፍየል አርደን ተጨማሪ ዶሮ አርደን ጠላም ጠምቀን አምባሻ አዘጋጅተን በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በዓሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቃለይ ህዝብ ባለፉት በዓላት ልብሶች ያመጣ ካለው ምግብ ያካፈለን ከኛ ጋር ያከበረ ነበር። አሁን ግን አብዛኛው ህዝብ ለራሱም ተቸግሯል።
በቀጣይ አመት በዓልን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል።
በዓል ትምኒቴ ዳ አደክ ምለስ
ምኞቴ ወደ ቀዬ እንድመለስ ነው። በቤት የምኖርበትና እንደበፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንድመልሰን ነው የምንጠይቀው።
ባክሱም ከተማ ነዋሪ የሆኑት አቶ ጸሐይ ያስገደም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል።
2016 ዓመተ ምህረት የልደት በዓል የአክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እና 3 ዓመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎድቶ የነበረው ህዝባችን እና አሁን ትንሽ የሰላሙን ሁኔታ በመጠቀም በተሟላ መንገድ እንኳን እየተካሄደ ባንልም በተገኘው ሰላም ግን አንጻራዊ ከነበረው ዛሬ 3 ዓመት ከነበረው ሁኔታ ጋር በማነጻጸር ከተማችን የልደት በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች ናት።
ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል አቶ ጸሐይም።
ያለውን ድርቅነት ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም። ምክንያቱም ህዝባችን በተለያየ የእግር ቁፍያት በረሃ እየተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው።
ቤተልሔም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥቷል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች።
በጦርነት ጊዜ በጣም ከባድ ነበር፣ በዓል ለማክበር ፍራቻም ነበር። ድሮንም ያው የነበረው ሁኔታም በጣም ከባድ ነበር። ረሃብ ምናምን ብዙ ነገርም ስለነበር አናከብርም ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነት በፊት እንደነበረበት አይነት ሁኔታ እንኳን ባይሆን ግን ወደ ተሻለ ስራ ላይ እንላለን፣ ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል ምናምን። በዛ ሰበብ ስራ ሰርተን እንገባለን። ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ በሰላም በደስታ እናከብራለን።
ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም። በክልሉ ያለው የድርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች።
እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማለት ግን በዚህ ያለንበት ሁኔታ የሚቻልም አይደለም። ብዙም እንደዛ አይነት ነገር የለም። የበዓል ዋዜማ ላይ ነው እንጂ ስራ ቦታ የምንውለው የበዓል ዕለት ከፋሚሊ ጋር ከልጆች ጋር ተሰባስበን ነው የምናከብረው። መልካም ምኞቴ ከዚህ ያለንበት ረሃብ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደ በፊት ተመልሰው ሰው ተፈጥሮ ተናቅሎ ያለ ህዝብም ወደ የቦታው ተመልሶ የተራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የበዓል መንፈስ ኖሮን እንድናከብረው እንዲኖረን ነው የምፈልገው። ለሁሉም የክርስትና እምነት ተከታይ መልካም የልደት በዓል ማለት ይፈልጋል።
የመቀሌ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረትንሳኤ መሪዎች ካሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል።
ጦርነት መጥፎ ነገር ነው። ከጓደኞችህ ከወንድምህ ብዙ ነገር ያጣን በዚህ 3 አመት ውስጥ ጦርነት በድጋሚ እንዳይከሰት ላሉ ስፔሻሊ በትግራይ ምድር በየ 30 አመቱና ምን የሚከሰተው ጦርነትና እዚህ ይሄ በሁሉም የሚከሰተው በፖለቲካ ችግር ነው። ከዛ እርስ በርስ ነው የምንጋጨው ከአማራ ህዝብ ጋር ከምናምን ነውና ከነዚህ ጋር ተከባብረን የሚመሩትም ተከባብረን ለኛ ለልጆቻችን የሆነች ንጹህ የሆነች ሀገር ጦርነት የለባት የሆነ ችግር ካለ በውይይት እንዲፈታ በባይነኝ የነበረው ጓደኝነታችን ወዳጅነታችን አጠናክረን በሰላም በሚፈታው ችግር ባይ ነው።
ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።
የሰማችሁት የዝአማን ግርማይ አዳመት የሚለውን ሙዚቃ ነበር። እንደወደዳችሁት ተስፋ እናደርጋለን። በመቀጠል ደግሞ የምናልፈው ወደ ደመረ ለገሰ ነው። Thank you. አድማጮቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ቆንጆ ታዬ በዋና አዘጋጅነት፣ ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብረናችሁ ነበርን። ለመላው የክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ በአገር ውስጥም በውጭም ላላችሁ እንኳን ለገና በዓል በሰላም አደረሳችሁ ማለት እንወዳለን። በነገው ምሽት ያዳምጡ መሰናዶዎችን ይዘን እንጠብቃችኋለን። የዛሬን እዚህ ላይ ፈጽመን ሰላም ጤና ይስጥልን። ደህና ሁኑ። Thank you.